ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 26 ቀን 2011 ዓ.ም ተመረነ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ነሐሴ 5 ቀን 2010 ዓ.ም ተመረጠ ከፍኖተ ርዕይ ቴሌቪዥን ጋር አድርገውት የነበረውን ሰፋ ያለ ቃለ ምልልስ የመጀመሪያውን ክፍል እናሰማለን። አቶ ኢያሱ አለማየሁ በቃለ ምልልሳቸው ተጨባጩን የኢትዮጵያ ሁኔታ ለውጥ መጣ ተብሎ በአዲሶቹ ባለስልጣኖች በተለይ በአሜሪካ የነበረውን ግርግር አስመልክቶ ከመለስ ዜናዊ ጋር ለመስራት ወስኖ ከኢሃፓ የተገነጠለውን አንጃ እንዲሁም ምን መደረግ እንዳለበት በሰፊው ይተነትናሉ። ክፍል 1 አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ባወጣው መግለጫ ሰሞኑን በቤኒሻንጉል ጉሙዝ ከማሽ ወረዳ በተፈጠረው ግጭት የተፈናቀሉት ዜጎች ከ70ሺ በላይ መሆናቸውንና ብዙዎቹ ወደ ምስራቅና ምዕራብ ወለጋ መሰደዳቸውን ዘግቧል። ተፈናቃዮቹ የምግብና የሌሎች ቁሳቁሶች እርዳታ እንደሚያስፈልጋቸውና ተባባሪ የሆኑ እርዳታ ሰጪ ድርጅቶች ሁኔታውን ገምግመው እርዳታ ለማበርከት እየተዘጋጁ መሆናቸውንም ገልጿል። በሌላ በኩል አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ድርጅት ባስተላለፈው የትዊተር መልእክት በካማሽ አካባቢ የተፈጠረውን ግጭት ተከትሎ የሞቱት ሰዎች ቁጥር ከ40 በላይ መድረሱንና 1560 ቤቶች መቃጠላቸውን ዘግቧል። አገዛዙ በጉዳዩ ላይ ዝምታን መምረጡ ጉዳዩ ቢያንስ አሳሳቢ ያደርገዋል ብሏል። ለረጅም አመታት በተለያዩ የዓለም ክፍሎች ባሉ ኤምባሲዎችና የቆንስላ ጽህፈት ቤቶች ውስጥ ሲሰሩ የነበሩ ቁጥራቸው ከ90 በላይ የሆነ ሰራተኞች ወደ አገር ቤት እንዲመለሱ የተጠሩ መሆናቸውን የውጭ ጉዳይ ሚኒስቴር አስታውቋል። በሁለት ወራት ጊዜ ውስጥ መምጣታቸውን ለውጭ ጉዳይ ሚኒስቴር ማስታወቅ ያለባቸው እነዚህ ሰራተኞች ከ4 እስከ 25 አመታት ለሚሆኑ ጊዜ በውጭ አገር ተመድበው ሲሰሩ የቆዩ ናቸው። የዓለም አቀፍ ስደተኞች ድርጅት ባወጣው መግለጫ ተቋሙ በታንዛኒያ መንግስት አስረው የነበሩ 67 ኢትዮጵያውያንን ባለፈው ሳምንት መጨረሻ አስፈትቶ ወደ አገራቸው እንዲመለሱ ያደረገ መሆኑን ገልጿል። እስረኞቹ በተለያዩ የታንዛኒያ እስር ቤቶች ታግተው የነበረ ሲሆን የተቋሙ ሰራተኞች ከእስር ቤቶቻቸው በማጀብና የመጓጓዣ ሰነድ በመስጠት ተባብረዋቸዋል ተብሏል። አዲስ አበባ ሲገቡም አቀባበል በማድረግና በሌሎች ጉዳዮች በመተባበር እርዳታ ያደረጉላቸው መሆኑ ታውቋል። የወያኔው የአማራ ክንፍ በአዴን 65 የማዕከላዊ ኮሚቴ አባላትን መርጧል ተባለ። የስም ለውጥም ሆነ የሰዎች መለዋወጥ በአዴንን ከወያኔ ተገዥነት አያወጣውም የሚሉ የፖለቲካ ተንታኞች ይህ ሁሉንም የኢህአዴግ አባል ድርጅቶች እንደሚመለከት ያሰምሩበታል። በማያያዝም የወያኔ ኢህአዴግ አባል ድርጅቶች በሙሉ የሚወደቁት የህዝብን ትግል አቆላሽተው እየከፋፈሉ እንደቀድሞ መቀጠል እንጂ ለዲሞክራሲ መስፈንና ለእኩልነት ዓለም ሆኑን ይበልጥ ግሃድ እየወጣ ነው ብለዋል። ባለፈው ሳምንት መጨረሻ ላይ በኢንዶኔዥያ የመሬት መንቀጥቀጥን ተከትሎ በደረሰው ሱናሚ ምክንያት የሞቱት ሰዎች ቁጥር 1300 እንዳለፈ የአገሪቱ የአስቸኳይ ጊዜ ተቋም ገልጿል። ፓሉ በተባለችው ከተማ በርካታ ዜጎች ያለመጠጊያ ሲቀሩ ነዋሪዎቹ ምግብ፣ የመጠጥ ውሃና የማፍሰያ ነዳጅ እንደሚያስፈልጋቸው ተገልጿል። እርዳታ የሚሰጡ ተሽከርካሪዎች በወታደር ታጅበው ወደ ከተማው በመግባት እርዳታዎችን በማደል ላይ ናቸው። ጠቅላላ የመገናኛ ማለትም የአየር፣ የየብስ መጓጓዣ እንዲሁም የቴሌኮሙኒኬሽን አገልግሎቶች መቋረጥ እርዳታውን ወደሚፈልገው ለማድረስ አዳጋች ሆኗል ተብሏል። ሆስፒታሎች በመፈራረሳቸው ምክንያት የጤና ባለሙያዎች ተጎጂዎችን ሜዳ ላይ ለማከም ተገደዋል። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ግምት በአሁን ወቅት እርዳታ የሚያስፈልጋቸው ሰዎች ቁጥር ከ200,000 በላይ መሆኑ ተገልጿል። በሶማሊያ ኪስማዩ ከተባለው የወደብ ከተማ በስተሰሜን ምስራቅ 40 ኪሎ ሜትር ርቆ በሚገኝ ቦታ ላይ በአሜሪካ አየር ኃይል ጥቃት 9 አልሽባብ ታጣቂዎች የተገደሉ መሆናቸውን የአሜሪካ ጦር የአፍሪካ ኮማንድ ገልጿል። መግለጫው አንድ ሌላ የአልሽባብ ወታደር የቆሰለ መሆኑን ገልጾ ጥቃቱ በሰላማዊ ሰዎች ላይ ጉዳት አላደረሰም ብሏል። የአሜሪካ ወታደራዊ ኃይል የአየር ጥቃቱን ለመውሰድ የተገደደው የአልሸባብ ወታደሮች በአካባቢው በነበረው ወታደራዊ ተቋም ላይ እርምጃ በመውሰዳቸው ነው ተብሏል። ባለፉት 10 ወራት አሜሪካ በሶማሊያ ውስጥ 24 ጊዜ የአየር ጥቃት ያካሄደች መሆኗን ሁኔታውን የተከታተሉ ክፍሎች ይገልጻሉ። በመጨረሻም በኬንያ አንድ ኬንያዊና ሁለት የቻድ ዜጎች በማስመሰል የታተሙ ወደ 10 ሚሊዮን ዶላርና 7.6 ሚሊዮን የእንግሊዝ ፓውንድ ብሮች አስቀምጠው ህገወጥ የገንዘብ ልውውጥ ሲያደርጉ በጥቆማ የተያዙ መሆናቸው ታውቋል። ተጠርጣሪዎቹ የሐሰት ገንዘብ በጥቁር ገበያ እየመነዘሩ ሲጠቀሙ መቆየታቸውን የዓይን እማኞች መስክረዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። Thank you. አድማጮቻችን በማስከተል ከአቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቆይታ ክፍል አንድ እናሰማለን። ቃለ ምልልሱ የተደረገው ነሐሴ 5 ቀን 2010 ዓ.ም ነው። በኢያፓ እይታ በኢትዮጵያ ያለው ነባራዊ ሁኔታ ምን ይመስላል?
ብዙ ሰዎች በአሁኑ ጊዜ ለምንድን ነው ኢያፓ ይፎቶ ጋዊነትን ተቀብሎ ከውነት ወጥቶ በውስጥም በደጅም ያሉት አባላት በይፋ ሲንቀሳቀሱ ወይም ሊንቀሳቀሱ ሲሞክሩ ማናየ ይላል እና እኛ በበኩላችን ከውነት ስለመውጣት እና በውጭ ያሉ ሞዳገራቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም። ምክንያቱም ከህዋይነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን። ለዚህ ብለን ስንታገልም ብዙ አመታት እንዳሳለፍን ሁሉ ሰው ያውቃል። እኛ ለምንድን ነው አሁን ካለው ባለው ግርግር ወደ ድርጅቶች ወደ ወሰዱት አማራጭ ማንገባበት ብዙ ምክንያቶች አሉ። እሱን ለማስረዳት ሞክራለሁ። በቅድሚያ ግን ማለት የምፈልገው ምንድነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግለው የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጽንፈኝነት ፖለቲካ የሚያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግልና በከፈለው መስዋዕትነት ብዙ ሺህ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲል ደግሞ ግብረሲል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተዘረዘረና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት ታግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብለው ግለሰቦች የሚወስዱትን አንቀበለ። መጀመሪያ ታሪካችንን እናስከብራለን። የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲ እና የመፍት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግምገማ ልዩነት አለ። ከዚህ ነው አሁን ዝም ብለን ከጩኸቱ ጋር ማንደባለቀውና እንዴ ቆይስታ እንዴ ረጋን በልና ነገሮችን አመጣጣቸውንም ወደፊትም ሊኖራቸውን የሚችለውን አንደምታና አካሄድ እንይም እንለው። ለዚህ ነው እና እኛ ምንድነው ይሄ ነገር ከተረገጠና እንትካል ማንንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄ ማሽንፈት ነው፣ እኛ እንደ ሽንፈት እናየዋለን። ይሄ በአቋራጭ የመጣ ነገር ነው። ይሄንን መጀመሪያ ማስቀመጥ ፈልጋለሁ። ሁለተኛ አመጣጡ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዳን ይሄንን ፍርሃት እናድነው የኛ ተቃሚ ፍርሃት ስለሆነ እንደምን ብለን አድሰን በዚህ በዛሽ ብለን አድሰን እናስቀጥለው ብለው ተሯሩጠው ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዳን ጣልቃ ገብነት በተለይ አሜሪካና ያረቦች የኛን የህዝብ ትግል ባጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው። እና ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይ ማክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ፍላጎት እስካልተማራ ድረስ አክረረን እንቀጥላለን፣ አምረረን እንታገላለን። ይሄ ነው የኛ አቋም። ጥያቄዎቹ ከተመለሱለት ህዝብ እኮ አይደግፈንም፣ ህዝብም ዞር በሉ ይለናል። ስለዚህ አንቀበልም። መንግስቱ የመጣ ጊዜ አይተነዋል፣ መለስ ዜና የመጣ ጊዜ አይተነዋል። ብዙ ጫጫታ ይደረጋል። ለመለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ጠቅጥቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጭብጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል። እዛው አዲስ አበባ ላይ ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዴሞክራሲን መሰረትና የህዝቡን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። ለኢትዮጵያ አይጠቅሟትም፣ ዘረኞች ናቸው፣ ከፋፋዎች ናቸው፣ ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን ያ 27-28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚበጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እና እንትን አይደለም። ጥያቄዎቹ ተመለሱ ወይ? ምን ተሰራ? ምንስ ታቀደ? ስንልግሬ እኛ ያቀረብናቸው ጥያቄዎች ልዩኛ ጥያቄ የምንደራደርበት ጥያቄ፣ ምክንያቱም እኛ የምንፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛ የምንፈልገው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖባት ነጻ ሀገር እንድትሆን ነው የምንፈልገው። ለዚህ ነው እስከዛሬ የታገልነው፣ ከሶስት ስርዓት መታገላችን ነው። እንግዲህ ይሄ እስካልተሟላ ደግሞ የምንቀጥለው ትግል ይሆናል ማለት ነው። እና የጠየቅነው ጥያቄና የምንጠይቀው ጥያቄ እኛ ልዩ የድርጅት ጥያቄ የለንም። ቦታ መደራደር እዚህ ጋር ሹሙን እዛ ጋር አስገቡን ምን ነው ነገርም የለንም። ያለን ጥያቄ አሁን ባጭሩ አስቀምጠናቸው የነበረው ሁሉም የፖለቲካ እስረኞች ይፈቱ፣ ለውያኔ የሚጠቅም አዋጅ ለማውጣት ጊዜ አይፈጅባቸውም። ግን ጸረ ህዝብ የሆኑ የጸረ ሽብር የፕሬሱን በሚመለከት የግብረሰናይ ድርጅቶች በሚመለከት እንደዚህ አይነት አዋጆች አላቸው። እነሱ ሻሩ ሲባሉ ቆይ እያጠና ነው ነው ይላሉ። ምን ማለት ነው እያጠና ነው? የምህረትና የእንትን አዋጁ ግን ወዲያውኑ ይወጣል። ስለዚህ ያልሆነ ነገር እናይበታለን። እና ሁሉም የፖለቲካ እስረኞች ይፈቱ። የአባም የተፈቱ የሉም፣ አንድም የተፈታ የለም። እነሱም ይፈቱ አብረው። አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ። ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው። ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል። ይሄም ጥናት አያስፈልገውም፣ ምንም አያስፈልገውም። ይሄ ፓርላማ የሚባለው ጉድ አዞ ማሻር ነው። ይቻላል፣ ይሄም ይቻላል፣ አልተደረገም። ሶስተኛ የተወሰኑ ድርጅቶች ህገወጥ የተባሉት ሲነሳላቸው፣ ለምሳሌ ኢህአፓ አልተነሳው፣ በይፋ አልተነሳ። ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ፣ ለምሳሌ አልተነሳለት። ይሄ ዋና እንትን አይደለም። ዋና ጥያቄም ነው ግን ሁሉንም ኃይል ያሳተፈ በርዕዮተ ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል። ይሄንን ጠቅላይ ሚኒስቴሩ የገባው አይመስለኝም። ምክንያቱም ሽግግር ሂደት ላይ የተሳተፉ ኃይሎች ሁሉ ሚኒስቴር የሚሆኑ አድርጎ ነው የወሰደውና እኛ 27 ሚኒስቴር ቦታ ነው ያለን፣ ድርጅቶች ብዙ ናቸው፣ እንዴት ይሆናል አለ። እንግዲህ አልተረዳውም ማለት ነው። የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው። ቢገባው ግን የሽግግር ሂደት ምንድነው? ሁሉም ይመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ይሰጣቸዋል። ጠይቁኝ እኔ መልሳለሁ። ከዛ ወደ ማብራሪያ ጊዜም አልነበረም። እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው አገራችን እንዴት ነው ወደፊት እንዴት ልትሄዳለች ልዩ ልዩ ጥያቄዎች አሉ። ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው። ያን ውይይት ማድረግ ያስፈልጋል። አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው የተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛል አይገናኝም? ይሄንን በዛ ነው የምንፈትሸው። የማያምሩ እንትኖች አካሄዶች እያየን ነው የሚያሰጉ እና ደስ የማይሉ አካሄዶችም እያየን ነው። ይሄንን በሁሉ ተሰብስበው ሁሉ ድርጅቶች ተሰብስበው ልዩ ልዩ አቋም ያላቸው ግን ለኢትዮጵያ በሚል በኢትዮጵያዊነት ለኢትዮጵያ ይሄ አቋም ብንይዝ ያዋጣል የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም ይወስንልን ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል። ማን ነው እሱ ወሳኝ ነው ያደረገው? ሶስቴም ልንል እንችላለን አንዴም ልንል እንችላለን። ጠቅላይ ሚኒስትሩ የአንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይ የሚቆየውም ህዝብና ድርጅቶች በስምምነት ነው በአንድ ሰው ውሳኔ አይደለም። ለአንድ ሰው ውሳኔማ ልንታገል አንችልም። የአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው። ስለዚህ ያ ሂደት ይኖርና ሁላችን እንወያይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደፊት መሄጃ ይሆንና የሽግግሩ መንግስት ነው ይባላል። ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቋሙ የሚችሉና ህልውና ባላቸውና አቅም ባላቸው ሊቋቋም ይችላል። ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ላይ ይዋሃዱ ይችላሉ። የጋራ የጥምረት አቋም ሊይዙ ይችላሉ። የህብረት ድርጅት ሆኖ ባንድ ላይ ባንድ ድምጽ ሊመጡ ይችላሉ። በሱ ትዛዝ አይደለም በጠቅላይ ሚኒስትሩ ትዛዝ አይደለም ተዋሃዱ ተጨፍለቁ። ይሄ ራሱ የዲሞክራሲያውን አሰራር ነው እና ይሄን ነው ማለት ነው። እኛ ይሄንን ስለምንል አብረውን የሚሉ ነበሩ የሽግግር ሂደት የሚሉ ነበሩ። አሁን ወደ መግባቱ እንገባለን ብለዋል። እንግዲህ የነሱ አቋም የራሳቸው አቋም ነው። የኛ አቋም ግን ይሄ ነው እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አለ። አሁንም ተዳክሟል ቆስሏል። በርግጥ ግን ወያኔ አልወደቀም ወያኔ አልተወገደም። እኛ ደግሞ ወያኔ ጠላታችን ነው። ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አድርገን ራሳችን ግንባራችንን የምንሰጥበት ምንም ምክንያት የለም እና ህቡ ያሉ ጓዶቹ ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ወስድባችሁ ልንላቸውም ደግሞ ምንም መብት የለንም ስልጣንም የለንም በዚህ ላይ። እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ ሲ የሽግግር ሂደት ይደረግ። ይሄ የተደረገ አይደለም። በጠቅላይ ሚኒስትሩ ስራ የምናየው ምንድነው? ጸረ ህዝቦችን ህዝብን የበደሉ ወንጀለኞችን መጋበዝ፣ ማቀፍ፣ ቤተ መንግስት ማስገባት ነው የምናየው። ለኢትዮጵያ ያታገሉትና ኢትዮጵያ ያታገሉትና የወደቁላትን መጀመሪያ ሲ ከእስር ቤት ይፈቱ። አልተፈቱም ስቶቹ እንጂ ቀይ ሽብር ያካሄደውን ፋሽስት ና ብሎ መጋበዝ ደግሞ በዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው? አለቃቸውን እየጋበዙ ታች ያሉትን ሰዎች ወንጀል አላቸው ብሎ እንትን ማለት ያስገምታል። እና ብዙ እንደዚህ ነገሮች አሉ። እኛ ስሜታዊ አይደለንም። ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም። የፍቅር ይቅርታ ምናምን የሚለው ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው። በሃይማኖት ሌላ ነገር ሊሆን ይችላል። እኛ በዛ አይደለም እንሄደው። በፖለቲካ በደንብ ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደግሞ ያለቀሰ ህዝብ ያለቀሰብ እሺ ምረት አድርጌያለሁ ሲል ነው እንጂ አንድ ግለሰብ ከየት መጣ ሳይባል 28 ዓመት ወያኔ ውስጥ ሲሰራ የቆየ ግለሰብ መጥቶ ምረት አድርገናል ናና ሀገራችን ተመልሰ ግዛን እሱ ያሰቃያቸውና ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል። ኢትዮጵያ ትጥፋ። ኢትዮጵያዊ አይደለንም። በጎራዴ ነው አንገታችሁን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም። ስለዚህ ምን ሮጥበት ምክንያት የለንም። የጠየቅናቸው ጥያቄዎች የህዝብ ጥያቄዎች ነው ሲሟሉ ስረኞችን ለቀቁ ጸረዝ በሆኑ ህጎች ይሻሩ ያንድ ሰው አይደለም ያንድ ሰው ስልጣን ለማዳበር አልታገልንም መቼም እንታገል አይሆንም እንቃወማለን እንደውም። ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር ሁሉን ያቀፈ ነው ያለው ማንንም አለየንም እዚህ ላይ ያ ኢህአፓ ለዚህ ነው በዚህ ትርስት ያልገባው በኢህአፓ ስም ከዚህ በፊት እንዲሁ ወያኔ ጋር ካልሄድም ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ኢህአፓ ልክ እንደገባው የኢህአፓ ጥያቄ እንደጠየቀው የኢህአፓ ጠቅላይ ሚኒስቴር እንዳለው አርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው። ምንም ከበፊቱ ከወያኔ መንገድ አለመሻሻልን ያሳያል። አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰፍስቦ ያባዎች እኛ ነን ለማለት የሚደረገው ደግሞ ሴራ እኛ እናውቀዋለን። ይሄ ሁሉ መልካም መንገድ አይደለም። እኛ እነሱን አሁን አዛዥ የሆኑ አረቦቹ አይወዱንም በነበረን ኢትዮጵያ ያቋም ገባናል እኛ እንድንኖር አለመፈለጋቸው አሜሪካም ያፓን ለምን ደብጫላ እናውቃለን አሜሪካን ኢምፔሪያሊዝም ብለን ተዋክተናል በኃይለ ሥላሴ ጊዜ ከሀገራችን እንዲወጡ ማርገናል ምናፍርበት አልበት መንኮራበት ትግል ነው። በደርግ ጊዜ ግን ከነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ህብረት ደርግን ከደገፈው ጋር ስለነበረ ከነሱ ጋር ምንም ጠብ አልነበረ። ግን ቂማቸውን ይዘዋል ያችን ቂማቸውን ይዘው እኛን ለማግለልና እኛን አስቀንጥሮ ለመጣልና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ። ይሄንን ደግሞ ተካፋይ መሆን አልነበረባቸው አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል። እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው መሰረት የሌላቸው ነገሮች ነው የተናገረው። የማውቀው ነው የደርግን ነው ያኔን ክስ እና ሽሙጥ ነው የደገመው እኛ ለሱ በቦታው መልስ ሰጥተናል። ያው እዚህ ማንሳት ላይ አልፈልግም እና ይሄ ነው የኛ ጥያቄ ያለን ምክንያት ይሄ ነው ከህቡነት ከሀገር ቤት ያልወጣን ምክንያት ይሄ ነው። እናቱም ካደጋ ውጪ አይደለንም መፍታችን አልተከበረም የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያስኪ ወደንብ አርጎ ተረጋግጦ እስኪደላደል ድረስ ደግሞ እኛ ትግላችንን በያዝነው መንገድ መቀጠል ይሻላል ብለን እየቆምነው ማለቴ ነው።
ለውጡ ስር ነቀል መሆን አለበት ነው ስንት ስር ነቀል እዚህ ሀገር ውስጥ ስር ነቀል ማለት እኮ የመደብ ትግል ማለት ነው። ኃይለ ሥላሴን ደፍጥጬ ገድዬ ቢሮ እሳቸው ላይ ካልሰራው መንግስት አልሆንም ማለት ነው። መንግስቱ እንደምንም ብዬ አባረር ከዚህ ሀገር ካላወጣው መንግስት አልሆንም ማለት ነው። ስር ነቀል እኮ እሱ ነው። አንዱን ደፍጣ አሸንፈ ተረኛ አሸናፊ መሆን መተላቅ አሸናፊ
አዲሱ ሹም ስር ነቀል ለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል። ለመሆኑ ስር ነቀል ለውጥ ማለት ምን ማለት ነው?
አሁን እንግዲህ እኛ ደግሞ በምንወስደው አቋም ዛሬ ሳይሆን ከአፄ ኃይለ ሥላሴ ዘመን ጀምሮ ስር ነቀል ለውጥ ያስፈልጋል ብለናል። ስር ነቀል ለውጥ ለምን ነው የሚያስፈልገው? ስርዓቱ የበሰበሰ ስርዓት ሲሆን፣ ስርዓቱ ጸረ ህዝብ ሲሆን፣ ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም። ስር ነቀል ማለት ያለውን ስርዓት መደምሰስ ማለት ነው። ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል፣ ሐውልት ማፍረስ፣ መጽሐፎችን ማቃጠል፣ ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም። ይሄ በጣም ዝም ብሎ ግልብ አመለካከት ነው የሚሆነው። ስር ነቀል ለውጥ ማለት ስርዓቱን ማፍረስ ማለት ነው። በኃይለ ሥላሴ ጊዜ ፊውዳል ስርዓት ነበረ። ምንድነው መሰረቱ ምንድነው ስንል መሬት በባላባቶች በፊውዳሎች እጅ መግባቱ፣ አርሶ አደሩ ጢሰኛ መሆኑ፣ ጢሰኛ አልነበረም የሚሉን መጥተዋል። አሁን ጉድ ነው። ጢሰኛና ገባር መሆኑ፣ መሬት ላራሹ ይሁን ባለቤት ይሁን የመሬቱ የራሱ የመሬቱ ባለቤት ይሁን፣ ይሄ ዋናው ነበር። ሁለተኛ ዴሞክራሲ፣ አፄ ኃይለ ሥላሴ በአጼነታቸው ስዩመ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው። በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ የስልጣኑ ምንጭ የገንዘቡ ምንጭ አዛይለ ስላሴ ናቸው እና ዲሞክራሲ አልነበረም ፓርላማውም የይስሙላ ፓርላማ ነበር ከራሱ ደሞዝ ጭማሪ ውጪ ወጣው ምግ ያለ አይመስለኝም ተጽፎ ይሰጣል ያጸድቃል ከዛ ወዲያ የተቀየረ ነገር የለ በደርግም በወያኔም የተቀየረ ነገር እንደሌለ ሁላችንም እናውቃለን ስለዚህ ስንነቀል ነው ስንል ህዝባዊ ዲሞክራሲ መኖር አለበት ህዝባዊ መንግስት ያለው ነው እዚህ የታገልነው ያን ጊዜ ጀምሮ ህዝባዊ መንግስት ማለት በዲሞክራሲ መሰረት እኩልነትና ዲሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ይሄ እንደዚህ አይነት መንግስት ሁሉ ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም ግን ያን መጥፎ ስርዓት ያፈርሰዋል ማለት ነው ወያኔ አሁን በዘረኝነት በብሔር ልዩነት ባምባገነንነት ላይ የተመሰረተ ህገ መንግስት የሚለው አለው አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው የወያኔ ህገ መንግስት የሚጠበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው መቅረጽ አለበት ማጽደቅ አለበት የወያኔ እንግዲህ ስርዓት ስንል ሁሉን ምናፈርሰዋለ ማለትም በዘረኝነትና በልዩነት በክፍል ላይ የተመሰረተው ማለት እንጂ የታሪካችንን የቅርሳችንን የማንነታችንን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም በፍርድ ሰው መግደል አይደለም እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሃፓ ላይ አይደለም አንድ ሁለት ሶስት የሃፓ አባላት ከ60 ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አፄ ኃይለ ሥላሴን ጭምር የገደለው አለ ህግ ነው ህገ ወጥ ነው ለፍርድ አላቀረባቸው የሚያውቁትን እንኳን ለታሪክ አላስቀሩ በውድቅታው ተቶ ነው የረሸናቸው ህገ ወጥ ነው ብለናል ያንንም ብለናል አሁን የምንለው ነገር ነው እንዲህ አይነት አሰራር አይደለም እንዲህ አይነት ይሄ አይደለም ስር ነቀል ማለት ነቅሎ ሁሉን ሰው ሁሉ መጨረስ ማለት አይደለም ስርዓቱ ግን ማፍረስ ማለት ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ ተመሰረተ ስለሆነ እሱ ማፍረስ ያስፈልገናል እሱ ይቀጥልልን የሚሉ ከሆነ ተቃዋሚዎች አሉ አባዚበ አንቀጽ 39 ካልቀጠለልን ክልል የሚለው ካልተጠበቀልን መለያየት አለብን በቃ ፌደራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ እነሱንም ተከራክረን ይሄ አዋጣም ይሄ ጎዳል ብለን ሐሳብ ልናስቀይራቸው ነው ለሽግግርም ሂደት ያልነው ቅድም ውይይቱም ያስፈልገው እዛ ላይ ነው በኋላ ወደ መጥፎ እንዳያመራ ወደ መጥፎ ዝንባሌ እንዳያመራ ማለት ነው ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጣበቅ አለበት እሱ ማስጠበቅ ነው ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው ክዶታል ሰርዞታል ማለት ነው እና ትግል መቀጠል ያለብን ለዚህ ነው ትግላችን ይቀጥል ምናውኛ እና ስርነቀል ለውጥ ማለትን አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን አይደለም ኢትዮጵያ ስርነቀል ለውጥ አልተደረገም አፄ ኃይለ ሥላሴ ወረዱ በፊውዳሊዝም አንፃር የመሬት አዋጅ ወጣ ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደረገው አርሶ አደሩ ነው አርሶ አደሩ መብት አልሰጠው መሬት ለራሱ በስራ ላይ አልዋለም እኩልነት ደግሞ አልመጣም አምባገንነት መጣ ግን በህዝብ ስም ነው የአምባገንነት በቃ ይሄ ለውጥ አይደለም ስርነቀል ለውጥ አልነበረም በደርግ ጊዜ ስለዚህ ለስርነቀል ለውጥ ገና ታገለን ማመጣ ወያኔ በማሉ መጣ ወያኔ መጥቶ የዘረኝነትን የአምባገነንነትን የኢፍትሃዊ መሆንን ህግን መጣስን ከህግ በላይ መሆንን ነገር አፈፈነ እንጂ አስቀጠለ እንጂ አልለወጠም አላሻሻለም አዲስ ስርዓት አላመጣም የመጣው ዘረኛ ስርዓት ነው ያመጣው እሱም ደግሞ እንቃወመውና ዴሞክራሲን የሚጻረር ስርዓት ስለሆነ እሱንም ታግለናል አሁንም ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት ተጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አርጎ ለማስቀጠል አይደለም። እንደሱ ከሆነ ስርነቀል ለውጥ የለም። ስርነቀል ለውጥ ምን ነው? ወያኔን ከነስርዓቱ ከነግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን ምንቀይርበት ምክንያት ስላላገኘ ስርነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው ምለው። ስለ ስርነቀል ለውጥም አልገባውም። ብዙ ጥራዝ ነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮች እና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት። እኛ ያደረግነው ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌለው ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ስለል፣ አይ አንተም የመረጥከው መንገዱ ስህተት ነው ልንሆን እንችላለን፣ አንችለው እንችላለን። ግን ሳጠሩ ዝም ብሎ ዘዋሉበት ማለት ይሄ ዝም ብሎ ማጥላላት ዘመቻ ከመሆን አያልፍም። ስለዚህ ስር ነቀል ለውጥ አሁንም ያስፈልጋል። ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነስርዓቱ። ይሄ ማለት እያንዳንዱን በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም። እንደዚህም ብሎ መገመት መረዳት ደግሞ ስህተት ነው፣ አላዋቂነት ነው የሚያሳየው። ስለዚህ እኛ ስር ነቀል ለውጥ ያስፈልጋል እንላለን።
ህዝበኝነት ምንድን ነው? ከአዲሱ ሹምስ ጋር ምን ያገናኛቸዋል?
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት እንግዲህ ቀደም ብለን እንዳልነው መጠርጠር ሲያንስ ነው ብለናል። ምክንያቱም 28 ዓመት በወያኔ ጉያ የነበሩ ናቸው እና እኛ ከእባብ እንቁላል እርግብ ይወጣል የሚለው ላይ አናምንም። ብዙ አንዳንዶች ይቻላል ከውስጡ የሚወጡ ይኖራሉ፣ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላል። እዛ ውስጥ ክርክር መግባትም አንፈልግም። እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር። ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው። እንጠረጥራለን፣ ግን ህዝበኝነት ነው የምለው። እኛ ህዝበኝነት አዋጣም። ህዝበኝነት ምንድን ነው? ሊስብ ይችላል፣ የሰውን ቀልብ ሊስብ ይችላል። ለምሳሌ ኢትዮጵያዊ ኢትዮጵያ ኢትዮጵያ ስላለ አዲሱ ሹም ወይም ጠቅላይ ሚኒስትሩ ብዙ ሰው ይህንን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል። ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው። ያን ጊዜ ይሄንን ሲል ሰው ሀ ይላል። ግን አሁን በምሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ? አይደለም። ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው። ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅን ናቸው። ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ። እሱ አይደለም ዋና ለኛ ቅንነት አይደለም። እኛ የግለሰብ ስሜቱና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው እሱን እንኳን ነው። ግን ስራው ምንድን ነው ነው ወኛ ነው። ምን አይነት ተቋሞች አሉ? የሚወሰዱት እርምጃዎች ምንድን ናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ ጥሩ እምነቶች ሊኖሩ ይችላሉ፣ ግምቶችም ሊኖሩት ይችላሉ። ሰው ጥሩ እየሰራን ነው፣ ህዝብን እየጠቀምን ነው፣ ህዝብ እየወደደንም ነው፣ አጨብጭቦልናል፣ ወዶናል፣ ሀይ ሀይ ብሎናል ብለን ሌላ ቦታ መሄድ እንችላለን። ይሄ ግን ሁሉ መሰረት የለው። መሰረት ያለው ነገር በተጨባጭ ምን እየተሰራ ነው፣ ምን አቋም እየተወሰደ ነው፣ ለሀገራችን ለግንባታዋ ለዴሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅ እናውቃለን። መንግስቱንም የሚያደንቁ ብዙ ነበሩ። ግን እነዛ ሰዎች ስራቸው የአምባገነን ስራ ነው። ወደ አምባገነንነት የሚወስዳቸውን ስራ ነው የሚሰሩት። እኔ እንዲያረጋለሁ ማን ነው አንድ ሰውን ግለሰብ ወሳኝ ያደረገው? እኛ እኮ ይሄ ይቁም ነው ያለው። የግለሰብና የአንድ ቡድን ወሳኝነት ይቁም፣ እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስተው እኔ እንዲህ ችሎታለኝ ዶክተር ነኝ ማላውቀው ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል ግን እኛ በእንዲህ አይነት ዲስኮርስ ላይ ተመስርተን ግምት አንሰጥም ህዝበኝነት ወደ አምባገነንነት ይመራል በታሪካችን ቀርቶ ባለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ ለህዝብ ቆማለን ብለው ህዝብን የህዝብን ቀልብ ስበው ህዝብን እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል አመኔታ በግለሰብ ላይ ያረጋል ያ ግለሰብ ቀስ ይያለ ስልጣኑን ሻምሳከማች እንዴት እንደሚቀየር ግዴ መንግስቱ እንዴት ነው ሄደው የመንግስቱን አካሄድ መጠየቅ ነው ስለ መንግስቱ የራሱ ጓደኞች የጻፉት መጻፍ ያኔ ማንበብ ነው የሚፈሩት ሰው እንደሆነ በመሃላቸው ግቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ መለስ ዜናዊ ማመጣጡ እንደዚህ ነው ቀስ ይያለ መጥቶ በወያኔ የበላይነትን ያዘ ጥልጣላን ባገነን የሆነው እና ህዝበኝነት አይደለም ህዝበኝነት አይጠቅምም እንደው ህዝበኝነት ሲመጣ ይሄ ደው እንዲህ አይነት ልፈፋ የሚያረጉ ሰዎች ሲመጡ መጠራጠር ይከስፈልጋል ምንድነው አላማቸው ምንድነው አላማው ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል ምን ማለት ነው ወያኔን መቀጠል ማለት አለወያኔ ወያኔ ከሄዱ ነው ወያኔዎች እኮ አሉ የትም አልሄዱም እዛ ሄደው መቀሌ ተሸሽገዋል ምናምን እንደዚያ ተወሬም አለማውራት ነው የሚሻለው ቁጭ ብለዋል አገራችን ላይ ተቀምጧል ያን ሁሉ ቢሊዮን ብር ይዘዋል ያን ሁሉ ትጥቅ ይዘዋል ያን ሁሉ ወታደር ይዘዋል የትም አልሄዱም ይህን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል አሁን ቅልበሳ ሊያረጉብን ነው እያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚችለው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው ህዝባዊ መሰረት እንገንባ ህዝቡ ተሳታፊ እንዲሆን ጥቂቶች በዙሪያ እንደ እንትን እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም ደገጥዬ ሲተኮስ ማን ነው ከጎን የሚቆመው ህዝብ አጣራት ያስፈልጋል ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም መሰረት ያስፈልጋል ህዝቡ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያደርጋል በደንብ ተስፋ ያደርጋል እና አሁን አንድ ሰው እኮ ለመገመት ዙሪያ ያሉትን ሰዎችና ጓደኞቹን ማየት ይበቃል ማናቸው የሚሰበሰቡት ያሉት ሰዎች ጠቅላይ ሚኒስትሩ የሚሰበስባቸው እነማንን ነው እንበል እስቲ ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል የሁለት የሶስት የአራት ሰውን ቡድን ሁሉ ሰብስቧል እነ መንግስቱን ሊያግባባ ይሞክራል መንግስቱ ኃይለማርያም ማግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት በጣም መጥፎ እንትን ነው መጥፎ እይታ ነው ለሻቢያ አሳገሩን ከፍቶ መስጠት አሁን ጊዜው ነው ተገቢ ነው ማን ነው የሚጠቀመው ከዚህ አረቦችና አሜሪካ ከሚደግፈው እርምጃ ስንድን ህዝብ ነው ወይ ሰላም ጥሩ ነው
ህዝበኝነት ምንድን ነው ከአዲሱ ሹመስ ጋር ምን ያገናኛቸዋል
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት ግሬ ቀደም ብለን እንዳልነው መጠርጠር ሲያንስ ነው ብለናል ምክንያቱም 28 አመት በወያኔ ጉያ የነበሩ ናቸው እና እኛ ከእባብ እንቁላል እርግብ ይወጣል የሚለው ላይ አናምንም ብዙ አንዳንዶች ይቻላል ከውስጡ የሚወጡ ይኖራሉ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላል እዛ ክርክር መግባትም አንፈልግም እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው እንጠረጥራለን ግን ህዝበኝነት ነው ማለት እኛ ህዝበኝነት አዋጣም ህዝበኝነት ምንድነው ሊስብ ይችላል የሰውን ቀልብ ሊስብ ይችላል ለምሳሌ ኢትዮጵያዊ ኢትዮጵያ ስላለ አዲስሹም ወይም ጠቅላይ ሚኒስትሩ ብዙ ሰው ይህንን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው ያን ግዜ ይሄንን ሲል ሶሃሃ ይላል ግን አሁን በመሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ አይደለም ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅናቸው ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ እሱ አይደለም ዋና ለኛ ቅንነት አይደለም እኛ የግለሰብ ስሜቱና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው ስለ እንኳን ነው ግን ስራው ምንድነው ነው ወኛ ነው ምን አይነት ተቋሞች አሉ የሚወሰዱት እርምጃዎች ምንድናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ ጥሩ እምነቶች ኖሮ ይችላል ግምቶችም ኖሮ ይችላል ሰው ጥሩ እየሰራን ነው ህዝብን እየጠቀምን ነው ህዝብ እየወደደንም ነው አጨብጭቦልናል ወዶናል ሃይ ሃይ ብሎናል ወይስ ሌላ ቦታ መሄድን ይችላልን ይሄ ግን ሁሉ መሰረት የለው መሰረት ያለው ነገር በተጨባጭ ምን እየተሰራ ነው ምን አቋም እየተወሰደ ነው ለሀገራችን ለግንባታዋ ለዲሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው ወይ እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅና እናውቃለን መንግስቱንም ያደንቁ ብዙ ነበሩ ግን እነዛ ሰዎች ስራቸው አምባገነን ስራ ነው ወደ አምባገነነት የሚወስዳቸውን ስራ ነው የሚሰሩት እኔ እንዲያረጋለሁ ማን ነው አንድ ሰውን ግለሰብ ወሳኝ ያረጋው እኛ እኮ ይሄ ይቁም ነው ያለው የግለሰብና የአንድ ቡድን ወሳኝነት ይቁም እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስተው እኔ እንዲህ ችሎታለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል ግን እኛ በእንዲህ አይነት ዲስኩርስ ላይ ተመስርተን ግምት አንሰጥም ህዝበኝነት ወደ አምባገነንነት ይመራል በታሪካችን ቀርቶ በአለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ ለህዝብ እንቆማለን ብለው የህዝብን ቀልብ ስበው ህዝብ እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል አመኔታ በግለሰብ ላይ ያደርጋል ያ ግለሰብ ቀስ እያለ ስልጣኑን ሲያከማች እንዴት እንደሚቀየር ግዴ መንግስቱ እንዴት ነው የሄደው የመንግስቱን አካሄድ መጠየቅ ነው ስለ መንግስቱ የራሱ ጓደኞች የጻፉት መጻፍ ያኔ ማንበብ ነው የሚፈሩት ሰው እንደሆነ በመሃላቸው ግቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ መለስ ዜናዊ ማመጣጡ እንደዚህ ነው ቀስ እያለ መጥቶ በወያኔ የበላይነትን ያዘ ጭቅልት አላም ባገነን የሆነው እና ህዝበኝነት አይደለም ህዝበኝነት አይጠቅምም እንደው ህዝበኝነት ሲመጣ ይሄ ደው እንዲህ አይነት ልፈፋ የሚያረጉ ሰዎች ሲመጡ መጠራጠር ያስፈልጋል ምንድነው አላማቸው ምንድነው አላማ ሲባል ጠቅላይ ሚኒስቴሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል ምን ማለት ነው ወያኔ መቀጠል ማለት አለ ወያኔ ከሄዱ ነው ወያኔዎች እኮ አሉ የትም አልሄዱም እዛ ሄደው መቀሌ ተሸሽገዋል ምናምን እንደዚያ ተወሬም አለማውራት ነው የሚሻለው ቁጭ ብለዋል አገራችን ላይ ተቀምጧል ያን ሁሉ ቢሊዮን ብር ይዘዋል ያን ሁሉ ትጥቅ ይዘዋል ያን ሁሉ ወታደር ይዘዋል የትም አልሄዱም ይህን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል አሁን ቅልበሳ ሊያረጉብን ነው እያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚችለው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው ህዝባዊ መሰረት እንገንባ ህዝቡ ተሳታፊ እንዲሆን ጥቂቶች በዙሪያ እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም ደገጥዬ ሲተኮስ ማን ነው ከጎን የሚቆመው ህዝብ ማጣራት ያስፈልጋል ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም መሰረት ያስፈልጋል ህዝብ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያደርጋል በደንብ ተስፋ ያደርጋል እና አሁን አንድ ሰው እኮ ለመገመት ዙሪያው ያሉትን ሰዎችና ጓደኞቹን ማየት ይበቃል ማን ናቸው የሚሰበሰቡት ያሉት ሰዎች ጠቅላይ ሚኒስትሩ የሚሰበስባቸው እነማንን ነው እንበል እስቲ ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል የሁለት የሶስት የአራት ሰው ቡድን ሁሉ ሰብስቧል። እና መንግስቱን ሊያግባባ ይሞክራል። መንግስቱ ኃይለ ማርያም አግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት ነው። በጣም መጥፎ እንትን መጥፎ እይታ ነው። ለሻቢያ አሳገሩን ከፍቶ መስጠት አሁን ጊዜው ነው? ተገቢ ነው? ማን ነው የሚጠቀመው ከዚህ? አረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ? ሰላም ጥሩ ነው።
ከአቶ ኢያሱ አለማየሁ ጋር የተደረገውን ውይይት ክፍል 2 በረቡዕ ምሽት ዝግጅታችን እናሰማለን።
እኔ መርሻ ዮሴፍ ይባላል። አሁን በቅርቡ ድሮ እኔ ልጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን።
ላደርባዮቹ የመጥመቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫው እሱ ነጥባየበት ሚጎነበሰው ክደት ሲደራ አለሁ የሚለው ጀግና ሲፈለግ ለም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ የምጠራው ሰው አገኘኋል።
አፍም አስቸጋሪ ጭራሽ አመጠኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት።
ስሜ መርሻ ዮሴፍ ይባላል። እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፎዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና ስራት አለበት።
እጀት በጨለመው አሻ ገብቼ በዝንጀሮሽን ተበከረፋ ተጠቀለች አካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኝ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ የምጠራው ሰው አገኘኋል።
በኮሽታ ባነን ለኩታራ ሰገን
ድንቅም ትግል
እግዜር አፈረብን በመከራ አሮር በስቃይ ዶፍ ህይወት በቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከምላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን
ለካዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አጥምጣ ከመላፍ ለጠፈን ይህም ጥፋት ሆኖ ማት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ
ጣንጥሙ ከድሜ መራዘም ጋር ችግር የፈጠረበት ይገለሰብ ቀደምም የሃፋን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለአመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅሸቱን እውን ያደረገ መስሎት በህዝብ ፊት የሃፋ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይግደሰብ ይሃፋን መስርቷል? እስቲ እናዳምጠው ያለውን።
ስሜ መርሻ ዮሴፍ ይባላል። ይሃፋን ከመሰረቱት ሰዎች አንዱ ነኝ። 46 አመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያጣከ መስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ሆንም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም የምሳተፈው። ከ1972 በኢትዮጵያ አቆጣጠር ጀምሮ ያጣ አመራር ውስጥ ገብቼ መጀመሪያ በኮኦፕቴሽን ከዛም ደግሞ በተለያዩ ጉባኤዎች ሁለት ጊዜ ተመረጥ ሶስት ጊዜ ተመረጥ ሁለት ጊዜ ተመረጥ ቀጥ ይያለው
የሽማግሌ ቀጣፊ ነው።
እናም እንደተጎሳ ኮሎላ ቃሪ መካሻ ድጋሚ እንዳመኝ ለኮሶው ትልመርሻ መልሶ እንዳይጎዳኝ ቀን ሰዓት ተጠብቆ በስፋት አበቀልኩ አንክኒቴ ኮሶ ዛፉ ወገብትና አንቆቁ ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶ
ስሜ መርሻ ዮሴፍ ይባላል።
ሶመሳይ ሾካቶች እንደምን አላችሁ መጨማት ተፉ አንዴ ትርሰዳጁ ይዴዌ ስራንጂ አይደለም ዮሬን ሹካጎይ ታሬሙ አትሁኑ ትሬ አገኛ ለመምፈላብን ማሞት ሞት ምንም ቦታ የለው በቁርጠኛው ለውት ምንም ቦታ የለው በቁርጠኛው ለውት
ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘሁ አልኩ።
አላንዳንድ ሾካካ ከሃዲ ሁዳ ለሌት ለገር ወዳጅ የሚከዳ ሾካካ ከሃዲ ሾካካ ወሬኛ ከምርገት ባልን ሾነው መርተኛ ከምርገት ባልን ሾነው መርተኛ መጣይ ሾካቆይ እንደምን አላችሁ መጀማት ተጠቡ አንዴ ትርሰዳችሁ ሶመጣይ ሾካቆይ እንደምን አላችሁ መጀማት